ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮች። ቅዳሜ ሐምሌ 6 2011 ዓመተ ምህረት የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ፕሮግራሞቻችንን ቀደም ሲል ከተቀስቀስኳቸው የስርጭታችን መስመሮች በተጨማሪ አሃዱ ሬዲዮ 94.3 FM ላይ ለማግኘት እንደምትችሉ ከወዲሁ ላስታውሳችሁ። ለምሽቱ ያሉንን ቅንብሮች ላስተዋውቅ።
ይህ የፖለቲካ ሁኔታ ነው። እንግዲህ የፖለቲካ ፋክቶችን ለማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከል አብሬ መስራት አልችልም ማለቱ ምንም የሚያስወቅሰው የለም። ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል።
በነሐሴ 10 ሁለቶችም ይሄ የህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ 20-30 ዓመት ወደኋላ የሚመልስ ነው።
የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ እሳቸውን ተከትሎ የተሰሙት ደግሞ አቶ ባንታየው ሽፈራው ይባላሉ። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ዜናውን ተከትሎ በሚቀርበው የሰጥ አገባ ክርክር ይመለሳሉ። ጠብቋቸው። ኢትዮጵያውያንን በጋራ እንዲያስተሳስር የታለመ ታላቁ የአፍሪካ ሩጫ በዲሲ ሌላው ዝግጅታችን ይሆናል።
ልጅ ሆነንም የምንማረው ነበረ፣ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን በዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባልን እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው።
የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ይባላሉ። አብረውን ያመሻሉ። ሌላም ቅንብር ይኖረናል። ህወሓትና ኢዴፓ እስከ መካረር የሚያደርስ እሰጥ አገባ ውስጥ ሲገቡ ሌሎቹ የግንባሩ ድርጅቶችና አጋር አካላት በዝምታ ማለፍ አልነበረባቸውም ያሉ ምሁራንን ድምጽ የያዘ ውይይት ይኖረናል። ጠብቁ። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። መልካም ምሽት። የዓለም ዜና ይቀጥላል።
እንደምን አምሽታችኋል አድማጮች። ዜናውን የማሰማው አዲሱ አበበ ነኝ። የመንግስትና የፓርቲ አካሄድ ከሚፈቅደው ውጪ ከስልጣኔ እንድነሳ እየተደረግኩ ነው ሲሉ የድሬዳዋ አስተዳደር ምክትል ከንቲባ አቶ መሐዲ ጊሬ ቅሬታ አቀረቡ። የድርጊቱ አቀነባባሪዎች በጎሳ የተዋደኑ አመራሮች ናቸው ሲሉም ይከሳሉ። እርምጃውን የሶማሌ ዲሞክራሲያዊ ፓርቲ ድሬዳዋ ቅርንጫፍ ምክትል ዋና ጸሐፊ ህጋዊ መስመር ያልተከተለ ነው ሲሉት፣ የአስተዳደሩ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ በበኩላቸው ኢህአዴግና ሶዴፓ ከንቲባ በተገኙበት ግምገማ አካሄደው ውሳኔ እንዲያስተላልፉ እንጂ ይነሱ አላልንም፣ አሁንም ከንቲባችን ናቸው ብለዋል። አዲስ ቸኮል ተጨማሪ አለው።
ከሶስት ወራት በፊት በድሬዳዋ አስተዳደር ምክር ቤት ድሬዳዋን በከንቲባነት ሊያገለግሉ ቃል ገብተው ስራ የጀመሩት አቶ መሐዲ ጊሬ ለስራ ጉዳይ ፈረንሳይ በሄዱበት ከከንቲባነታቸው ለማንሳት ሙከራ መደረጉን ተናግረዋል።
ከሀገር ውጪ ለአንድ ሳምንት ያክል ቆይቼ ነበር። መመለሻ አካባቢ የሆነ ዱብዳ ዜና ደረሰኝ። እሱን ለማረጋገጥ የሱሪፓ ቅርንጫፍ ጽሕፈት ቤት አመራር ጋር ለማጣራት ሞከርኩ። እኔን ለማፈናቀል የተሰራ ሴራ፣ በተለይ ደግሞ የድርጅታችን አመራሮች ከሌሎች አካላት እጅ ያገኙ ከጎናችሁ ነን እየተባለ የድርጅቱን ውስጠ ደንብ ባልተከተለ መልኩ እኔን ለማፈናቀል ሞክረዋል።
የድርጊቱ አቀነባባሪዎች ከዚህ በፊት ተገምግመው ከኃላፊነት ተነስተው የነበሩና በጎሳ ግፊት ወደ ስልጣን የተመለሱ አካላት ናቸው ያሉት አቶ መሐዲ የአስተዳደሩ ካቢኔና በጅጅጋ የሚገኙ ሌሎች ውስን አመራሮችም ሀሳባቸውን ደግፈዋቸዋል ብለዋል። የአስተዳደሩን ሰላም ለማስጠበቅ ከዚህ በፊት በነበሩ አመራሮች ተሰራጭተው የነበሩ የጦር መሳሪያ እንዲሰበሰብ መወሰኔ ከንፈር እንዲነከስብኝ አድርጓል ብለዋል አቶ መሐዲ። ሆኖም በአሁኑ ሰዓት በቃልም ሆነ በጽሁፍ ከከንቲባነት ተነስተዋል ያላቸው ህጋዊ አካል እንደሌለ ተናግረው የሀገር ሽማግሌዎችን፣ የጸጥታ አካላትንና የኢህአዴግ ጽህፈት ቤት የድሬዳዋ አስተባባሪ ማናገራቸውንና ህዝቡ ተረጋግቶ ስራውን እንዲሰራና ድርጊቱ የከሸፈ ሴራ መሆኑን እንዲገነዘብ ጥሪ አቅርበዋል። ድሬዳዋን የሚያስተዳድሩት ኢህአዴግና ሶዴፓ የፊታችን ማክሰኞ በአስተዳደሩ የሥራ ፈጻጸም ላይ በተናጥና በጋራ ግምገማ ካሄደው አቅጣጫ እንደሚያስቀምጡም አቶ ማዲ ተናግረዋል። ነገር ግን በዚህ መካከል ምክንያቱም ባላወቁት ሁኔታ ወደ ጅጅጋ እንደሄዱ እሳቸውን በሚቃወሙ የሶዴፓ አመራሮች ጥሪ እንደተደረገላቸው ተናግረዋል። የድሬዳዋ አስተዳደር የኮሙኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ስቃይ አስተፈሰ ግን ከንቲባው ከኃላፊነታቸው እንዲነሱ አልወሰንም ይላሉ። ከንቲባው በተገኙበት ግምገማ ተካሄዶ ኢህአዴግና ሶዴፓ ውሳኔ እንዲወስኑ ነው አቅጣጫ ያስቀመጥነው ብለዋል። በጉዳዩ ዙሪያ ሰኞ ዘርዘር ያለ ሪፖርት የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እንደዘገባ አመሰግናለሁ። በህገወጥ የሰዎች መናገድ ተጠርጥሮ የነበረው ኤርትራዊ መድኃኔ ተስፋ ማርያም በርሀ የተጠረጠረው በስህተት መሆኑን አንድ የኢጣሊያ ፍርድ ቤት አስታወቀ። ይሁንና ግን ከአገር እንዲወጣ መደረጉ የማይቀር ነው ተባለ። እንደ አውሮፓ አቆጣጠር ከ2016 ጀምሮ ኢጣሊያ ውስጥ በእስር የነበረው መድኃኔ ላይ አቃቢያን ህግ ላለፉት 3 ዓመታት ግለሰቡ በሚመራው ህገወጥ የሰዎች መናገድ የሜዲትራኒያንን ባህር ለመሻገር ለሚፈልጉና ህይወታቸውን ላጡ ብዙ መቶ ስደተኞች ሞት ተጠያቂ ነው ብለው ሲሞግቱ እንደነበረም ታውቋል። እናም በ14 ዓመት እስራት እንዲቀጣ ነበር ሙግታቸው። ይሁንና መድኃኔ እንደታሰረ ሰሞን በተሰውና ጠበቆቹ የተጠርጣሪው የመድኃኔ የመጀመሪያ ስም ተመሳሳይ የመጀመሪያ ስም ከነበረው ከለየለት ህገወጥ የሰዎች መናገድ ስራ የተሰማራ በቅጽል ስሙም ጀነራሉ ከሚባለው ከመድኃኔ ይህደጎ መርድ ጋር ተምታቶ ነው የታሰሩ በማለት ሲከራከሩ ቆይተዋል። እናም በስህተት ተጠርጥሮ የታሰረው መድኃኔ ተስፋ ማርያም በርሀ ነጻ ሲሆን ጀነራሉ በመባል የሚታወቀው ህገወጡ የሰዎች ተናጋጅ መድኃኔ ይህደጎ መርድ በቁጥጥር ስር ውሏል። በደቡባዊቷ የሶማሊያ የወደብ ከተማ ኪስማዮ ውስጥ በሚገኝ ሆቴል ላይ ትናንት አርብ በደረሰ ጥቃት የሞቱት ሰዎች ቁጥር ወደ 33 ከፍ ማለቱ ተገለጠ። ማዶቤ በመባልም የሚታወቁት ጁባላንድ አስተዳደር ፕሬዝዳንት አህመድ መሐመድ ኢስላን እንደገለጡት ሌሎች 56 ሰዎች ላይም የመቁሰል አደጋ ደርሷል። ጀግኖች የሴኩሪቲ ኃይሎቻችን ጥቃቱን ካደረሱት ከነዚያ ሰይጣኖች ጋር ለረጅም ሰዓታት ካካሄዱት ትግል በኋላ በሆቴሉ ምኝታ ክፍሎች ውስጥ ታግተው የነበሩ ንጹሃንን ሕይወት ሊታደጉ ችለዋል ሲሉ ፕሬዝዳንት ማዴቦ በሰጡት መግለጫ ተናግረዋል። ማዶቤ አክለውም ከሟቾቹ መካከል 2 ጋዜጠኞች፣ ለመጪው ፕሬዝዳንታዊ ምርጫ እጩ የነበሩ 1 ተወዳዳሪና 1 የተባበሩት መንግስታት መስሪያ ቤት አባል ይገኙባቸዋል ብለዋል። በአጠቃላይ የኬንያ፣ የአሜሪካ፣ የእንግሊዝ፣ የታንዛኒያ እና የካናዳ ዜጎችም ከሟቾቹ ውስጥ መሆናቸውን ነው ማዴቦ የገለጡት። ሩሲያ ለ2 ተከታታይ ቀናት S-400 ሚሳይሏን ወደ ቱርክ መላኳን ቀጥላለች። ይህ የተራቀቀ ሩሲያ ሰር የቴክኖሎጂ ውጤት የኔቶ ቀንደኛ አባል ለሆነችው ቱርክ መላኩ የዩናይትድ ስቴትስንና የቱርክን ግንኙነት ሊጎዳ እንደሚችል ተገምቷል። በዚያ አድራጎት ግን ዩናይትድ ስቴትስ ካለመደሰቷን በላይ በመካከለኛይቱ ምስራቅ አገር ላይ ማዕቀብ እንደምትጥል ዝታለች። ትናንት አርብ የአንድ የሩሲያ የመንገደኞች አውሮፕላን የመጀመሪያውን ባለ 2.2 ቢሊዮን ዶላር ሚሳይል ወደዚያው አጓጉዟል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
የዓለም ዜናዎችን አደመጥን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ፕሮግራም ነው። የማስተናግዳችሁ ቆንጂት ታዬ ነኝ። በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮሩ ውይይቶች የሚበዛውን የፕሮግራማችንን ጊዜ ይይዛሉ። አብራችሁን ቆዩ። አሁን ክርክር በሁለት የፖለቲካ ድርጅቶች ፍጥጫ ዙሪያ በትናንትናው ምሽት ዝግጅታችን የተጀመረ የሰጣ ገባ ክርክር ይሆናል። የሁለቱን የኢህአደግ አባል ፓርቲዎች ህወሓትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረጉ የሁለት ወገን እይታዎችን ያንጸባርቃል። ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና አቶ ባንታየሽ ፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ክርክራቸው እልባት ካደረገበት ይንደረደራል።
አቶ ባንታየሽ፣ በተለይ የቅርቡን ድንገት በቅርቡ የተፈጸመውን የነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር 2 ላይ በህዋት ማከላይ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ ሌሎች ርጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳባለንኝ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ ነው። ስለሱ የሚያውቁትም የተረዱትም ነገር ካለ ባጭሩ
ባናስ ተፈጸመ ህለቶችን ይሄ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ 20-30 ዓመት ወደኋላ የሚመልስ ነው። እንደገና የመጠፋፋት ፖለቲካ ባህልን የሚያመጣ ነው። ስለዚህ ይህን የተመለከተ ጉዳይ ተገቢ በሆነ መንገድ በፍትህ ስርዓቱ ተጣርቶ ወንጀለኛው እንዴት ለተቀነባበረ አባሎች ባለወጣበት ሁኔታ ከሁለቱም ወገን የሚሰጥ እንደዚህ አይነት አሉባልታ ጠቃሚ ነው ብዬ አላስብም። በዚህኛውም ጎራ በዛኛውም ጎራ ማለት ነው።
መልካም አቶ ይማነ የርሶ እድል ነው። ቅድሚያ አቶ ባንታየው የቀረቡትን ጭብጦች ተከታትለዋል። በአጠቃላይም እርሶስ ከሚረዱት ህዋት ያቀረበው ቀደም ብሎ እንደተነሳው አዴፓን ተጠያቂ ያደረገበት መግለጫ በርሶ አይን እንዴት ይመዘናል?
አው እንግዲህ ኳሊቲ አርገን በደንብ ተጠንቅቀን ነው እንትነስተት ያለብን የሚመስለኝ። እንግዲህ በቅርብ ጊዜ ያጋጠመው ፈተና የግድያ ሁኔታ በአማራ ክልል ይፋ ከፍተኛ ባለስልጣናት እንዲሁም በመከላከያ ከፍተኛ መኮንኖች ላይ የደረሰውን መሰረት ማድረግ እንደ ምክንያት ነው የሚለው። ይህንም እንደ ምክንያት በማድረግ ነው መግለጫም ሲበቃ ኢሚዲት ካውዝ ነው ብቸኛ ምክንያት ትድርግን ሊወሰድ አይገባም። እና በተለይ ስለዚህ ተጠያቂ ያደረገው አማራ ክልል ላይ በአመራሮቹ የደረሰውን ግድያን በተመለከተ በግልጽ ሊታን ራሱን አጣርተን እንዲልና ቀጥታ ሊጠይቅም እስካሁን ለነበሩት ችግሮችን ይቀጣ ሊጠይቅ ያስቀመጠው መለየትም ሞክሯል። በደንብ አይተነው ከሆነ በአዲስ አበባም በባህር ዳር ግድያዎች ተመሳሳይ ቀንና ሰዓት የተፈጸሙት። ስለዚህ የሁኔታዎች በተለይ በአማራ ክልል ርዕሰ መስተዳድር የቤት ባለስልጣናትን ላይ የተፈጸመውን ነው ለይቶ የሚያስቀምጠው። ይህንም እንዲያጣራም ነው ጭምር የሚለው። ይቅርታ የሚጠይቀው ደግሞ አጠቃላይ ሲስተሙ ላይ ለተፈጠረው ችግር አዴፓ ከፍተኛ የችግር ተዋናይ ነው የሚለውን ነው የሚያሳየው እና ይህ መጣጥለን ብናየው የሚል ነው። አቶ ባንታየው የኢህአዴግ ስሪትን መሰረት አድርገው ያነሱት ነገር አለ። ስመሰረት የህወሓት የበላይነት መሰረት ያደረገ የኢህአዴግ ስሪት ነው የነበረው የሚለው እንግዲህ ሲመሰረት ግልጽ ነው ህወሓት የተጠናከረ ነበር። ስለዚህ አንድ ላይ አንድ አጀንዳ ይዘው ሲመሰረቱ እንግዲህ ቀደም ብሎ የነበረው ኃይል የበላይነት መኖሩ የማገዝን ሁኔታን ክስ ስለሚመጣል ያንን ተከትሎም እስከኋላ ከተወሰነ ኢምፓክት ሊኖረው ይችል ይሆናል። ቅድም እንዲህ ያለሁኝ አራቱም የኢህአዴግ ድርጅቶች አንድ ግምገማ አብይ አህመድ ከመመረጣቸው አንድ ወር ምናምን በፊት በቴሌቪዥን መጥተው የህወሓት የበላይነት የትግራይ ህዝብ የበላይነት የሚል አጀንዳ ሆኖ መግለጫ ሰጥተዋል። እንግዲህ ሁለት ነገር ነው። አንድ ህወሓቶች ሂደዋል፣ ተመተዋል፣ ከስልጣን ስለተመቱ ትላለ። አሁን ደግሞ እነሱ አሉበት ትላለ። የለም የደከመ ነው እያልክ ተመልሰ ደግሞ እሱ እጅ አለበት እያልክ ስለዚህ የበላይነት የሚለው አሁንም ተመልሰ እስካሁን ድረስ ማንሳት የተገቢ አይመስለኝም። የአዴፓ መግለጫ ነው ወደዛ ስለሚመጣ አልገባም እንጂ ከዚህ ጋር የሚቃረን ነገር የተቀመጠ ነው ያለ እዛ ስንደርስ እንዴት እንደሚቃረን ለማንሳት እሞክራለሁ። የአሰላለፍ ለውጥ ለማድረግ የሚለው አሁን በሀገራችን ያጋጠመን ትልቅ አደጋ የተማዞር ሹም የሚያክል በደህንነትና በሀገር ሉዓላዊነት ጥበቃ ላይ ትልቅ አስተዋጽኦ ያላቸው ሰዎች ራሳቸውን መጠበቅ የማይችሉበት ሁኔታ የደረስንበት ሁኔታ ሰው በቢሮ የሚገደልበት ስራው ላይ ያለ የሚገደልበት ቤቱ ላይ ያለ የሚገደል ታላቅ ባለስልጣን ማለት ነው። ይሄ አሳንሰን የሀይል አሰላለፍ ለማድረግ ነው። እንግዲህ ይሄ ከመላጭ የተነሳ ይመስለኛል። ይህ ችግሩ አሳንሶ ከማየት ይመስለኛል። እንግዲህ ሀይል አሰላለፍ ይህ የፖለቲካ ሁኔታ ነው። እንግዲህ ፖለቲካ እኛ ደግሞ ፋክቶችን ላይ ማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከልክ አብሬ መስራት አልችልም ማለቱ ምንም የሚያስወቅሰው የለም። ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል። ማለት ግን የሀይል አሰላለፍ የሀይል ምናምን አዴፓን በማግለል ብሎ ያነሳል። አንተ ፋንታየም አልተመልሶ መሀን ፌዴራል ኢህአዴግ ውስጥ ሀይል አሰላለፍ ለማድረግ መጀመሪያ ከህወሀትን ያገለለው እኮ አዴፓን ነው። አቶ ዮሀንስ ባያሉ ምንድን ነው ያሉት? የከሰረ ፖለቲካ እኮ ነው ያሉት። ስለ ጸጥታ ውስጥ ያጋጠመው ነገር ሲነገር እኮ ኦሮማራ የሚባለውን መርህ አልባ ስምምነት ኦፊሻሊ በሆነ መልኩ አምቦ ላይ እስኪመስል ድረስ ማነው እስኪ ህወሀትን መጀመሪያ አስቀድሞ ከኢህአዴግ ለማውጣት አሰላለፍ ሴት ያደረገው? ይህንን ማሳበብ ያስፈልግም ነው።
እንድትቀባበሉ ላርጋቶ የማነ ባጫጭሩ ከመለሳችሁልኝ በርከት ያሉ ጥያቄዎችን ለማንሳት እድል ይፈቅድልናል። አቶ ባንታየው ባቶ ኢማን የተነሱትን ፍሬ ነገሮች ተከታትለዋል። ለተነሱት ሐሳቦች የርሶን እይታ እንከታተልና ሌሎች ጥያቄዎችን አስከትላለሁ።
እሷን ስለላለ እንግዲህ ይሄ ክስተት መሰረታዊ የፈለጣ ትንተና ዲዛይን ታጥም አንስለኝ በተለይ እንደ አካዳሚክ ኢንስቲትዩሽን እንዳለቸው ተቀለበት እንደነው የሀገር ላይ ለውጥ እንዲመጣ 27 አመቶች በሚሊዮኖች የሚቆጠሩ ህዝቦች ተቆጣጥረውባቸዋል። በቢሊዮኖች የሚቆጠሩ የሀገሪቱ ህዝብ ባልታይቶ የማይታወቅ መንገድ ተዘርፏል። ሰፋ ያለ ሰብአዊ ዲሞክራሲያዊ መብቶች ጥቃት ተካሂዷል። ሀገር ታይቶ የማይታወቅ ሀገረ መንግስት በኢትዮጵያ ታሪክ በዚህ መንገድ ተዳክሞ አያውቅም። ይህ ተከስቷል። ኢትዮጵያ ይህ የተከሰተው እንግዲህ በህዋት የበላይነት የሚዘወረው ኢህአዴግ ሲመራው የነበረው መንግስት ነው። ከዚህ ሰቆቃ ከዚህ ሁሉ በደሎች ውስጥ በግንባር ቀደም እንደተቀማሽ የነበረው የአማራ ህዝብ። ስለዚህ ኢህአዴግ ውስጥ ባላንስ መጣ ስንል ይህም የአማራ ህዝብ ስለታገለ፣ የኦሮሞ ህዝብ ስለታገለ፣ ሌላም ኢትዮጵያ ስለታገለ ኢህአዴግ ውስጥ አለው አማራን ህዝብ ወክሎ እየተንቀሳቀሰ ያለው የአማራ ዲሞክራሲያዊ ፓርቲ የህዝብን ድምፅ ይህ ሰቆቃ እንዲያበቃ ስለሆነ የታገለው ይህን ሪፍሌክት ማድረግ አለበት። ለእኔ የአማራ ዴሞክራቲክ ፓርቲ መግለጫ አንደኛ አዴፓ በማዕከላዊ መንግስት ላይ የሀገር አንድነት መጠበቅ ኃላፊነትንና የክልሉ ህዝብና ክብርና ጥቅም ደግሞ በማስጠበቅ ኃላፊነት መካከል ያለውን ውዝግብ ወደ ህዝቡ መወገን ማስታረቅን የሚያሳይ ነው እንጂ እንደዚህ ዝም ብሎ ኢቨንቶች ግለሰቦች የተናገሩትን የአንዳንድ ነገሮች ተፈጠሩት መሰረት አድርገን የሚሰጠው ክስተትን መሰረት ያደረገ ትንተና ብዙ ይጠቅማል ብዬ አላስብም። አጠቃላይ ያለው ነገር የኢህአዴግ ቀደም ጥቅስኩት የኢህአዴግ ስሪት ነው። ኢህአዴግ የተፈጠረው አንድ ብሔራዊ
አጫጫቂ ትክክል እናርገውና ማለት የህዝብ ነው የፓርቲ ነው እያወራን ያለ ነው። ስለ ህዝቡ አጠቃላይ ኢትዮጵያ ህዝብ እስካሁን የደረሱ ችግሮች ከሆኑ መለክ ያለው ብቻ ነው። ስለዚህ ስለ ፓርቲዎች ግንኙነት ነው እያወራን ያለ ነው። ምናልባት አቅጣጫ እንዳይሰትዩ ነው።
አጠቃላይ ክስተቱን የተፈጠሩ በየጊዜው የሚፈጠሩ ባለፈው ነበር የደረሰውን አደጋ ወይም ወደፊት የሚደረሰውን ክስተቶችን ብቻ መሰረት አድርገን የሚሰጠው የፖለቲካ ትንተና ጠቃሚ አይደለም። አጠቃላይ መዋቅራዊ የሆነ ችግር ነው። ኢህአዴግ መዋቅራዊ የሆነ ችግር ነው። የሀገሪቷ መዋቅራዊ የሆነ ችግር ነው። ሀገሪቷ ትልቅ የሆነ ጦስ ውስጥ የገባቸው ከሶስት ሚሊዮን በላይ ገመት የሀገር ውስጥ ተፈናቃይ ያፈራቸው ብዙ ግድያዎች ይሄ የፖለቲካ ባህላችን እዚህ የደረሰው መዋቅራዊ የሆነ አገሪቷ ውስጥ ኤክስፐርመንት ሲደረግ የነበረ መዋቅራዊ ችግር ስለነበረ ነው። ህወሓትን ገብቶ የማዕከላዊ መንግስት የማይገባውን ሚና ያስፈጣው ይህ መዋቅራዊ ችግር በህዝቡ ትግል ስለተደረገበት ነው። ስለዚህ የምናየው በህወሓት የሚመራው አካል የድሮውን ሂጂሞኒክ የሆነው ሚና በኢትዮጵያ ፖለቲካል ኢኮኖሚ የማይገባውን ሚና ለመውሰድ አሁን እንደገና አስተላለፍን ቀይሮ መስጫጫት፣ ሌላው ደግሞ የኢትዮጵያን ህዝብ ይህ ለውጥ እንዲመጣ በግንባር ቀደም የታገሉት የኢትዮጵያ ህዝቦች ይህ ለውጥ እንዲቀጥል ያለውን ወገንተኝነት ያሳየበት ነው ብዬ ነው የማስበው።
መልካም፣ ወደ ሁለተኛው መግለጫ ይዘቶች እንሻገር። ከዝርዝሩ ዋና ዋናውን ጭብጦች አነሳለሁ። የአዴፓ ስራ አስፈጻሚ ኮሚቴ የሰጠው መግለጫ የድርጅታችን አዴፓ ስራ አስፈጻሚ ኮሚቴ ሰኔ 15 ቀን 2011 ዓመተ ምህረት ሲል ይንደረድራል። በክልሉ መንግስት ላይ ተሞክሮ ሙሉ በሙሉ በከሸፈው መፈንቅለ መንግስትና በከፍተኛ አመራሮቻችን ላይ በተፈጸመው የግፍ ግድያ ምክንያት የማዕከላዊ ኮሚቴያችን ቀኑን ይጠቅሳል ሰኔ 21 ቀን 2011 ዓመተ ምህረት ባደረገው አስቸኳይ ስብሰባ አቅጣጫዎች ላይ ተመስርቶ ወቅታዊና ቀጣይ የትግል አቅጣጫዎች ገምግሞ ሐምሌ 4 ቀን እየመከረ ባለበት ይላል። እዚህ ላይ ነው ጠንከር ያለውን ምላሽ የምንመለከተው። በአዴፓ መግለጫ በሰው ቁስል እንጨት ቢሰዱበት የሚል ቃል ይጠቀማሉ። በዚህ ነባራዊና ህሊናዊ ሁኔታ ውስጥ ሆነን ይላል ከጥልቅ ሀዘናችን ሳንላቀቅ እንዲህ ያለ መግለጫ ለምን ወጣ ሲል ነው የሚተቸው። ከዚያ ግን ጠንከር ያሉ ሐሳቦችን አዴፓን በበኩሉ ህወሓትን አስመልክቶ ይሰነዝራል። አቶ የማነ፣ ቀደም ብሎ በህወሓት መግለጫ እንዳደረጉት አጠቃላይ ጭብጡ ላይ ያለውን አስተያየት ባጭሩ እንስማ።
ህወሓት ማዕከላዊ ኮሚቴ የሰጠውን መግለጫ ተከትሎ በዋናነት አዴፓ ማድረስ የሚያደርግበት ሁኔታ ስለሆነ ያለው እዛ መግለጫ ላይ አዴፓ መልስ እንደሚሰጥ የተጠበቀ ነው። መስጠቱም መብት ነው፣ ተገቢ ነው ብዬ ነው የማስበው። መልስ እንዲሰጥ ስለሆነ መግለጫው ይሰጥ ያለ መጀመሪያ ቢሆን ማለት ነው። ነገር ግን አጠቃላይ ያለውን ችግር ቅድም መጀመሪያ እንዳለው ሆኖ መግለጫው ግን የስራ አስፈጻሚ ብቻ ነው የሰጠው ማዕከላዊ ኮሚቴ ስላልሆነ የታየ በደንብ የተገመገመ አይመስለኝም። በጣም ሰፊ ነው። ከአሁን እንዳልከው ወድሳ ቁጥሩ ማታ ጅራፍ ራሱ መጥቶ ምናምን ይላል። ስም እስከመቀየር ትህነግ አሁን ይህ በህግ ራሱ አብሮ ይሰራ የነበረው እንዲህ አልፈልግም ምናምን ብለህ እኮ ወንጀሎችም ምናምን ካለ ሌሎችን መክሰስ ትችላለህ። ስም የኔትም ማንም ሊቀየርልኝ አይችልም። የተመዘገበ በገንሳ ስርዓት ያሉ ፓርቲዎች የሚንቀሳቀሱ እስካሁንም አንድ ፓርቲ ላይ ያሉ ናቸው። ትዝም ብያል ኮንቴክስቱዋሊም የምን ነጻዎችና ሀርነት ማለት ነጻ ማለት የተለያዩ ናቸው። ሊብሬሽን ኢንዲፐንደንስና ወደ ኮንሰልታንት እስከ ስብ መቀየር ስብ ቀይረ አብሮ ይህ ፓርቲ ነው የሚሰራ ነበረ። ከ1988 ዓመተ ምህረት ጀምሮ የአማራ ጠላት ያደረገ ምን ሲያደርግ ከ1981 ጀምሮ ራሱን እየወቀሰ ነው ያለው። እየተጠና አይደለም የሚለውም ለዚህ ነው ራሱን የሚመታ ነው። በስሜት እንትን የተባለ የአማራ ህዝብ ላይ ማላከቅ ማለት መግለጫው ግን አማራ ህዝብን ክብር የማይመጥን የሚል ነገር አለ። እዚህ ላይ መግለጫው ላይ ከዚህ በፊት በተለየ መልኩ የአማራ ህዝብ ለማላከቅ እንደሚሞክሩ ይህ ግን እንዳልሆነ አማራ ህዝብ እንዲገነዘብ መግለጫው ሳለና ሌላው በጣም የሚገርመው የ3000 ዓመታት ታሪክ በአራት አስርት ዓመታት የሰረዘ ክርት የህወሀት አድርጎ ያስባል። ቢአዴን በዛ ውስጥ አዴ የለም ይሆ ቅድም ያልኩት ያሁኑ አዴፓ ሙሉ በሙሉ ከቢአታተው የሆንት በያሉ እንዳልኩ የተለየ ነው። ስለዚህ የተለየ ከሆነ የአዴፓ አባል አይደለም ማለት እንደፎር ህወሀትን አብሬ መስራታችን ግልጽ የሆነ ነገር ማለት ነው። ይህ ግልም ሆነ ማለት ነው። ስለዚህ በረ የለበ ትምህርት የራሷ ወንጀል ለመሻፈን ትህል የሚል ስም ሆድ ሰውቅ ዶሮ ማታ እውነተኛ ፌዴራሊዝም እስኪ ስለ ፌዴራሊዝም እስኪ እኔ በፓርቲ ወክዬ አይደለም ህወሀት የራሷ ብዙ ችግሮች አለ። በጣም ካሁን የመጡ ችግሮችን ተዋናይ አገር የሚያስተዳድርበት እንትን ማለት ነው። ኢህአዴግ እኩል ሊወቀስ ሊወገዝ የሚገባ ነው። ነገር ግን ያልፈለግም ተብሎ መግለጫዎቹ በጣም የሚገርመው ኢህአዴግ ህወሀት መግለጫው ላይ 2 ጊዜ 3 ጊዜ ነው አዴፓ የሚለው ምክንያቱ አንድ ፓራግራፍ ነው። 29 ጊዜ ፒነግ እያልክ ጋስ በቃ የእንድ ጨዋታ ነው የፌስቡክ ጨዋታ ልክ ፌስቡክ እንትን ያሉትን አምጥተ የምንነሱት መንግስት ሲጠቀምበት የነበረው የራያ አስመላሽ ኮሚቴ ፒነግ የሚለው ቃል የመጀመሪያ ተጠቀመው። ስለዚህ የእነሱን ቃል ወስድ እዚህ ለመጠቀም መቻል ምን ያሳያል ማለት መግለጫ መስጠት ይቻላል ተገቢ ነው። የትግል አቅጣጫ ላይ ምን የሚያስቀምጠው ነገር የለም። የብሽሽቅ መልስ ነው። ምን ያክል አደጋ ውስጥ እንደወደቀ ግንኙነታቸው ነው የሚያሳየው። ስለዚህ ደግሞ ህወሀት በዚህ ሰዓት እንደዚህ ዜና ብሬ መቀጠላቸውን ማለቻ ሴት ነው ለማለት ነው።
መልካም ሰዓት እንሻማ። አቶ ባንታየው በአቶ የማነ በቀረቡት ሀሳቦችም ይሄንን የአዴፓ ስራ አስፈጻሚ ኮሚቴም እንደሚገመገም
እንግዲህ የአዴፓን የስራ አስፈጻሚ መግለጫ ማየው ከህወሀት ማዕከላዊ ኮሚቴ ስለጣ ጋር እያይዜ ነው። በእኔ አስተያየት የህወሀት ማዕከላዊ ኮሚቴ መግለጫ ነው ምክንያቱም ለአዴፓ ስራ አስፈጻሚ መግለጫ የህወሀት መግለጫ ለእኔ ተንኳሽ ነው። አንደኛ አብሮት የሚሰራውን ምንም እንኳን የራሳቸው የሆነ ችግር ቢኖርባቸውም የኢህአዴግ አባል ድርጅቶች በዚህ ደረጃ ወርደው እርስ በራሳቸው በይፋ ወጥተው እንደዚህ ሲወነጃጀሉ አይተናናቅም። ምክንያቱም ይህ ደግሞ አደጋ አለው። ኦፍኮርስ በኢህአዴግ ውስጥ የሚታየው ይህን የመሰለ ይፋዊ እርስ በርስ መወነጃጀል ሀገሪቱ ህዝቦች ላይ የሚያደርሰው ተጽዕኖ ከባድ ነው። ይህን የጀመረው እንግዲህ ህወሀት ነው። ከዛ በጣም በምንም ባስገረመኝ ሁኔታ የሀገሪቱን የመከላከያ አመራሮችን የሀይል አሰላለፍ አንዱ አካል አድርጎ በመቷል ነው መግለጫውን ያወጣው። ስለዚህ የዚህ ምላሽ ነው የአዴፓ ስራ አስፈጻሚ መግለጫ። የአዴፓ ስራ አስፈጻሚ መግለጫ ውስጥ የተካተቱት አንደኛ ፍትህን፣ እኩልነትንና ነጻነትን መሰረት ያደረጉ ይህ ግን ባለፉት አመታት በተለይ ህወሓት በሚዘውረው ኢህአዴግ ውስጥ የኢትዮጵያ መንግድ ተነጥገው የነበሩ ናቸው። ፋክትን ነው ሪቪል ያደረጉት። አቶ የማነ ቅድም ሲጠቅስ እንደነበረው የአማራ ዲሞክራቲክ ፓርቲ የድሮው ብአዴን ከህወሓት ጋር ሆኖ ያን ሰቆቃ ሲያደርስ የነበረ ድርጅት ነው የእሱ ተከታይ በመሆኑ ይህ ምንም ያጠያይቅ አይደለም። ነገር ግን ከለውጡ በኋላ አዴፓ ቅድም ኢህአዴግ ላይ ባላንስ አጥቷል ያልኩት የአማራ ዲሞክራቲክ ፓርቲ ለውጥ ያመጣው በዚህ ደረጃ ያደረሰው ፖለቲካል ፓርቲ ነው። ስለዚህ የአማራ ህዝብ ሆኖ አጠቃላይ የኢትዮጵያን ህዝብ ተጨባጭ ሁኔታ ሪፍሌክት ማድረግ ነበረበት። ስለዚህ ማንንም አይደለም የሆነ ይችላል ህወሓት በኢትዮጵያን ሀገረ መንግስት ባዋረደ መንገድ ሀገረ መንግስቱን ፕራይቬታይዝ ያደረገ ዓለም አቀፍ ግንኙነትን ፕራይቬታይዝ ያደረገ ቫይለንስን የስቴትን ማሽነሪ ፕራይቬታይዝ ያደረገ በተለይ ደግሞ የአማራ ለብዙ ሰቆቃ የዳረገ ነው። ይህም አብዛኛው ኢትዮጵያ ህዝብ እና ብሔር ብሔረሰቦቹ የሚባሉት መሀል ሪቪል ማድረግ በዛኛው ተነሳስቶ መወነጃጀል ወይ ምናምን አይመስለኝም። ማንንም ያወገዘ ሳይሆን ሌላውም ያውቀውን ፋክት ሪቪል ያደረገ ነው ይመስለኝ። በዛም ምክንያት ነው እኮ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ይቅርታ የጠየቁበት በተለያየ ቦታ ሲደርስ የነበረውን ሰብአዊና ዲሞክራሲያዊ መብት ጥሰት በሚሊዮኖች የሚቆጠሩ ሰዎች ጉዳት ጠቅላይ ሚኒስትሩ ቀርበው በተደጋጋሚ ይቅርታ የጠየቁበት እና ህወሓትም የነበረው ሚና አጥቶ አሁን በሚገባው ሚና እየተንቀሳቀሰ ያለበት አንደኛው ምክንያት ኢትዮጵያ ውስጥ ለውጥ የመጣው እነዚህ ነገሮች መስኖ ስለተገኙ ነው። ስለዚህ እኔ አዴፓ ሳትጻም ያቆም መግለጫ እንደ አንድ ፖለቲካል ፓርቲ ሀዲስ ያለ መግለጫ ሳይሆን አጠቃላይ ነባራዊ ሁኔታውን አንድ ሀገሪቷን የአጠቃላይ ኢኮኖሚ አደጋ ውስጥ ጥቶ የሀገሪቷን በኢትዮጵያ ሀገረ መንግስት ታሪክ ይህን ያክል መዳከም ተደርጎ ተፈጥሮ አያውቅም። ይህን ያደረሰን አካል ከሱ ትንኮሳ ምክንያት ይህን መግለጫ ማውጣት እንደው ማውገዝ መወቃቀስ አይመስለኝም።
መልካም
በዚህ ደረጃ የኢህአዴግ አባል ድርጅቶች እዚህ መድረሳቸው መወነጃጀላቸው ኢህአዴግ ውስጥ ምን አይነት አስተላለፍ አለ ሊኖር ይችላል የሚለውን ነገር ለመገመት ያስችል ካልሆነ በስተቀር።
መልካም ለሰዓት ሽሚያስል አሁንም ወደ መጨረሻው ጭብጥ መንደርደር ይኖርብኛል። እንደ ክርክርነቱ ጠንከራ አድርጋችሁ የምታስቧቸውን ሐሳቦች አቅርባችኋል። እስኪ ከዛ ላሻግራችሁ በመምህርነታችሁ ተማሪዎችም ተከታዮችም አሏችሁ መንገድም እንድታሳዩ ጭምር ነውና እንዲህ ያለው ክርክር በስሜት የሚከተሉት መንገድ ባለበትም የተሻለ አቅጣጫ መምራትን ይጠይቃልና ሁለቱም መግለጫዎች ከአባሎቻቸው እስከ አገሪቱ መከላከያ ኃይል የፌደራል መንግስቱንና አንዱ ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሐሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሐሳቦችን እናያለን። ይሄ የአደጋ ስጋቱ በርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው የትኛውም መሪ ህዝብ የሚመራ አካል እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ ቡድናዊ ስሌትን ጨምሮ በርግጥ ለማን ይጠቅማል? ወደ ከፋ ፍጥጫ መሸጋገር አይደለም ወይ? ከልባችሁ የየበኩላችሁን የመጨረሻ ነጥብ እንድትሰጡ ልጋብዝ። አቶ ይማነ።
አድማጮች ክርክሩ ይቀጥላል፣ ሳምንት ይመለሳሉ እንግዶቻችን። ለአሁኑ ግን ተከራካሪዎቹን አቶ ይማነ ካሳንና አቶ ባንታየሽ ሽፈራውን ለተሳትፏቸው እናመሰግናለን። አብራችሁን ቆዩ። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድ መስመሮቻችን በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞ ማሁን በአዲስ አበባው አሃዱ ሬዲዮ 94.3 ላይ ታገኙናላችሁ። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ወደ ኋላ ላይ የሚቀርበውን ውይይት አስተዋውቄ ወደ ቀጣዩ ዝግጅት እንለፍ።
ኦዴፓ ግን ይህንን የግንባሩን በዚህ መጠን መካሰስ የዳር ተመልካች መሆን የለበትም። በዛ ልክ ዝምታው አሁንም ኢህአዴግ ከበሽታው እንዳልዳ ነው የሚያሳየው።
በወሎ ዩኒቨርሲቲ የልጅ ያሱ የሰላም የልማትና የዲሞክራሲ ተቋም አስተባባሪ አቶ ሙልጌታ ተስፋዬ ናቸው።
ምናልባት ትናንትናው የተሰጠው መግለጫ ላይ መስተካከል ነበረበት ብዬ ማስበው በተለይ ወቅታዊው የክልላችን ሁኔታ ያለመረጋጋት አንዳንድ ተላልቅ ባለስልጣናቶች ላይ የተደረጉ አሰቃቂ ርምጃዎች በተመለከተ ክልሉን የሚመራ ድርጅት እንደመሆኑ ይሄ ክፍተት የተፈጠረው በምን ምክንያት እንደሆነ አውቆ ገምግሞ አሳማኝና ትክክለኛ የሆነ መግለጫ ለህዝቡ ማቅረብ ላይ ክፍተት በመኖሩ የተነሳ
አሁን የሰማናቸው ደግሞ በዩኒቨርሲቲው የሰላምና የልማት ትምህርት ክፍል መምህር የሆኑት አቶ ሰብስብ ሀዲስ ናቸው። በምሽቱ ዝግጅታችን ይቀርባሉ፣ ጠብቋቸው። በመግቢያው ወደ አስተዋወቅ ነው ወደ ታላቁ የአፍሪካ ሩጫ በዲሲ በዚህ ሙዚቃ እንለፍ። ቴዲ አፍሮ ነበረ ኦ አፍሪካዬ እማማዬ እያለ ዜማውን ያሰማን። ወደ ዝግጅታችን እናልፋለን። የኢትዮጵያውያን ቀንን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዲሲ ተዘጋጅቷል። ሩጫው ኢትዮጵያውያንን በጋራ እንዲያስተሳስር ታልሞ መሰናዳቱን አዘጋጆቹ ይናገራሉ። ጽዮን ግርማ የውድድሩን ዋና አዘጋጅ ዶክተር ጋሻው አብዛን ወደ ስቱዲዮ ጋብዛ አነጋግራለች።
ዶክተር ጋሻው እንግዲህ ዛሬ ዜጋበዝኖት በጁላይ 21 ዋሽንግተን ዲሲ ውስጥ እሁድ ቀን የሚካሄድ ታላቅ ሩጫ በዲሲ የሚል አዘጋጅታችሁ በማማሟቅ ላይ ናችሁና ታይዞም ደግሞ ሌሎች የሽልማት ዝግጅቶችም አሏችሁ። እንደዚህ ያለ ዝግጅት ኢትዮጵያውያኖችን በአንድ ላይ የሚያገናኝ ነውና ወጣቶችንም በአንድ ላይ የሚያሰባስብ ነውና ምን ያደረጋችሁ ነው? እስቲ ምን ቀራችሁ? ምን ሳከናወናችሁ ለማለት ነው እዚህ ስቱዲዮ የጋበዝኖት። እንኳን ደህና መጡ።
አመሰግናለሁ። ውድድሩን በሚመለከት ስካውን በጥሩ ሂደት ላይ ነው ያለው። በተለያየ ዘርፍ ከመንግስት አካላት ያለን ድጋፍ ከስፖንሰሮች ያለን ድጋፍ ማህበረሰቡም የመጀመሪያ ዝግጅት እንደመሆኑ ለውድድሩ ያሳየን ያለው ፍላጎት መልካም ነው እና አብረታችም ነው እና ስካውን በጥሩ ሁኔታ እየሄደ ነው ያለው። ጁላይ 21 ወይም ደግሞ ሁለት ከ9 10 ቀን በኋላ ውድድሩ ይካሄዳል። ከመንግስት አካላት የአፍሪካ ህብረት ዚ ዋሽንግተን ዲሲ መቀመጫው የሆነ የዲሲ ደግሞ የከንቲባው ጽፈት ቤት የአፍሪካ ጉዳዮች ክፍል የኢትዮጵያን ኤምባሲም እገዛ አለ። ከዛ በተጨማሪ ደግሞ በንግዱ ዘርፍ ያሉ ስፖንሰሮችም እገዛ ያደርጉልን የአካዳሚ ያለ ነው። እስካሁን በመልካም ሁኔታ ላይ ነው ያለው።
ዶክተር ጋሻው ኢትዮጵያ በሚደረገው የታላቁ ሩጫ ላይ ከአትሌት ኃይሌ ገብረስላሴ ጋር መጀመሪያ አካባቢ ላይ እናውቀታለን። ከሱን ጀምርና እንዴት ነው ወደዚህ ወደ ሩጫው ለማዘጋጀት ዘርፍ የገቡት?
አመሰግናለሁ። እዚሁን ከመጀመሪያው ኢትዮጵያ ውስጥ ታላቁ ሩጫን በሚመጣበት ጊዜ ኃይሌ ኃላፊነት እንደ ኢትዮጵያዊ ሰጥቶኝ ከሪቻርድ ኖሮዊ የሚባል እንግሊዛዊ ጋር ውድድሩን የጀመርነው። ያም ውድድር በህዝቡ ዘንድ ተቀባይነት አግኝቶ በተለያየ ምክንያት አሁን የደረሰበት ደረጃ ላይ ደርሷል እና በዛ ውድድር ምክንያትም ነው አሁን በዩኒቨርሲቲ በማስተምርበት መስክ እያስተማርኩ ያለሁት። ስፖርት ማኔጅመንት ታውሰን ዩኒቨርሲቲ ነው የማስተምረው። ከዋሽንግተን ዲሲ ወደ አንድ ሰዓት ድራይቭ አካባቢ ነው የሚሆነው። እንግዲህ አንዳንድ ነገሮች ምልከታቸው ሲምቦሊክ ቫልዩ ይሉታል። ያለው ቫልዩን ማየው በራሴ ነው። ኃይሌ ገብረስላሴ ሯጭ ሆኖ ለሀገራችን ብዙ ስኬት ይዞ ሌሎችንም ወገኖች ላይ ተጽዕኖ ማሳደር የሚባል ነገር አለና እኔንም በዚህ መስክ እንድገባ ያደረገኝ የሱ እገዛ ነው የሱ ምልከታ ነውና ታላቁ ሩጫን ካዘጋጀው በኋላ በትምህርቱ ገፋውን በዛ መስክ እና ወደዚህ ወደ ከእንግሊዝ ካናዳ እንደገና ደግሞ ካናዳ ወደዚህ ሀገር መጥቼ ዩኒቨርሲቲ ማስተማር በመጀመርበት ወቅት የኢትዮጵያን ቀን በዲሲ ብለው ባለፈው የዲሲ ከንቲባ ባሳወቁ ጊዜ ያንን ቀለም በባለቤትነት ተረክበን የኛ አርገ ነው ጋራ ከሌላው የሀገራችን ማህበረሰብ ጋር ማክበር እንድንችል በሚል ተመሳይነት ነው። ምክንያቱም ሀገር ቤት በመናዘጋጅበት ጊዜ ዝግጅቱ ከውድድር ከሩጫ ከርምጃ በላይ ነው። አንድነትን አመት በዓልም ሆኗል። በተለያየ ማህበራዊ ፋይዳም አለው፣ ፖለቲካዊ ፋይዳም፣ ኢኮኖሚያዊ ፋይዳም አለው። የተለያየ መስኩ ማየት ይቻላል እና ያንን ያየሁትን አካባቢ ደግሞ እንደ ኤምቪቢ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ብዙ ኢትዮጵያኖች አሉና ለነሱ ማቀብ ብንችል በሚል ተነሳሽነት ነው እንግዲህ ታላቁ ሩጫ እዚህ ካለው ሩጫ ጋር ያለው ግንኙነት።
እስቲ ስለ ፕሮግራሙ ንገረን። በጁላይ 21 ነው የሚደረገው እና በዛ ፕሮግራም ለመሳተፍ ኢትዮጵያውያኖች ተገኝተው እንዲሮጡ በኢትዮጵያ ቲሸርትና ቲኬት ይሸጣል። የዛን ቀን ጠዋት ተገናኝተው ጫው ማድረግ ነው። ከዛ በኋላ የራሳቸውን ፕሮግራም ሰው በየቡድኑ በየራሱ የራሱን ነገር አድርጎ ወደ ቤቱ ይገባልና የዚህኛው ፕሮግራም እንዴት ነው ያሰባችሁት?
የዚህኛው ፕሮግራም የሚሆነው ስካውን ውድድር የምዝገባ ያካሄድ ነው ያለን ኦንላይን ላይ ነው። ኦንላይን ላይ ድርጅታችን ዌብሳይት africanrun.com እናለው africanrun.com ላይ ሄደው ኦንላይን ላይ መዘገባሉ። ሰዎች ስካውን እየተመዘገቡ ያሉት እዛ ላይ ነው። ግን በቅርቡ ደግሞ በተለያዩ በኢትዮጵያዊ ባለሀብቶች በባለቤትነት ያሉ መደብሮችና ሬስቶራንቶች ላይም የወረቀት ቲኬት አቀርበናል። ሜሪላንድ አካባቢ ለምሳሌ እንደ ቤተሰብ ሬስቶራንት፣ አራት ኪሎ አካባቢ፣ ዋሽንግተን ዲሲ ሀበሻ ሬስቶራንት፣ ቨርጂኒያ ላይ እናት ሬስቶራንት እና ናዝሬት የገበያ መደብር ላይ ሄደው ሰዎች መግዛት ይችላሉ። ሰው በኦንላይን ላይም በአካልም መግዛት የሚፈልጉ ደግሞ በእነዚህ መደብሮችና ሬስቶራንቶች ሄደው ነው የሚገዙት ያሉት። እና ከታላቁ ሩጫ የሚለየው ምንድን ነው? ታላቁ ሩጫ ሲመዘገቡ ወዲያውኑ ነው ቲሸርት የምንሰጠው። እዚህ ግን ለመጀመሪያው ውድድር በመሆኑ በሚቀጥለው አመት የተለያዩ ትምህርቶች የሚቀሰምናቸው አሉ፣ የምናሻሽላቸው ነገሮች አሉ። ለአሁኑ ምንድን ነው የምናደርገው? ይሄ የተመዘገቡ ሰዎች ውድድሩ እሁድ ሲሆን አርብ ዕለት እና ቅዳሜ ዕለት ሲልቨር ስፕሪንግ ሲቪክ ቢልዲንግ የሚባለው ቦታ ላይ ተገኝተው ቲሸርታቸውን በገዙ ቲኬት ባርኮዱን በማሳየት ማግኘት ይችላሉ። ምናልባት የማይሳካላቸው እና በሁለቱ ቀናቶች ሄደው ቲሸርታቸውን መውሰድ የማይችሉ ሰዎች ደግሞ እሁድ ዕለት ጠዋት ውድድሩ ከመጀመሩ አንድ ሰዓት በፊት ለምሳሌ 7 AM በጠዋት መጥተው በውድድሩ ላይ መቀበል ይችላሉ። ያን በዛ መንገድ ነው ያሰናዳነው ለዘንድሮ።
ትኬቱን ኦንላይን ያልገዙ ሰዎች በዛው ቀን የምትሸጡበት አሰራር አላችሁ?
በዛኑ ቀን አንሸጥም። የሚሸጠው ምዝገባው የሚዘጋው ጁላይ 20 ሚድናይት ላይ ሰው በዛን ቀን አይደለም የሚሸጠው። ነገር ግን ከዛ በፊት የገዙ ሰዎች በተለያየ መንገድ ቲሸርታቸውን መጥተው ማግኘት ያልቻሉ ሰዎች ግን የእሁዱ ጠዋት ውድድሩ ከመጀመሩ በፊት መጥተው ቲሸርቶቻቸው ማግኘት አለባቸው። ምክንያቱም በውድድሩ የሚሳተፍ ማንኛውም ሰው የውድድሩ ቲሸርት መልበስ አለበት። አንዱ አገር ቤት ያስለመድነው ነገር ያ ነው። ብዙ ጊዜ ቢቢሲ ቲቪ ሲዘግበው ውበት ያለው ከሌሎች ዓለማት ለየት የሚያደርገው እኛን ውድድር ሁሉም ሰው ተመሳሳይ ቲሸርት ለብሰው መሮጡ ነው እና ያንን በዓለም እዚህ ማዳበር እንፈልጋለን። እና በዚህ አጋጣሚ ለሰዎች ማስታወስ ፈልጋለሁ፣ ስትመጡ ቲሸርታችሁን ለብሳችሁ እንድትመጡ በሚል።
ምን ያህል ሰው እስካሁን ድረስ በድረገጽ ላይ ቲኬቱን ገዛ? በዌብሳይታችሁ ላይ ምን ያህል ሰው አለ? ከዛ ተነስታችሁ የምትገምቱት ቁጥር አለ?
አለ። ነገር ግን በዘንድሮ ዓመት የመጀመሪያው እስከመሆኑ መጠን ብዙም አንጠብቅም። በዓሉን ለማዳበር ነው ተነሳሽነታችን። በሚቀጥለው ዓመት ቦታውም ሰፋ ያለ ቦታ ነው የምናደርገው እና በአሁኑ በሺዎች የሚጠበቅ ወደ 1,000-1,500 የሚጠበቅ ሰው ነው የምንጠብቀው።
ከየት የት ነው ሩጫው?
ውድድሩ የሚሆነው ያርድስ ፓርክ ዋሽንግተን ዲሲ ወንዝ ዳር ላይ ነው የሩጫው ግማሽ የሩጫው ኮርስ የሚሆነው ሰው የሚሮጥበት። ከዛ ወደ ቤዝቦል ስታዲየሙ ዙሪያ ዞሮ ነው የሚመጣው እና ያርድስ ፓርክ የሚባል አነስ መጠን ያለ መጠነኛ ፓርክ ነው። እዛ ነው መጀመሪያውም መጨረሻውም የሚሆነው። በደንብ አጥብቄ ለሰዎች መንገር የምፈልገው ይሄ ሩጫ የግድ ጠዋት ተነስተው በሳምንት 3-4 ቀን ትሬን ለሚያደርጉ ሰዎች ብቻ አይደለም። ይሄ ሩጫ አመት በዓል ነው፣ ፌስቲቫል ነው፣ የኢትዮጵያን ቀን የምናከብርበት ቀን ነው እና የግድ ትሬኒንግ ማድረግ ያለብን አይደለም። ብዙ ሰዎች የተመዘገቡት እንደውም ወክ የሚያደርጉ ናቸው። ልጄን ይዤ ልምጣ ወይ የሚሉ ብዙ ስልክ ጥሪ እናገኛለን እና 6 ዓመት 7 ዓመት የሆናቸውን ልጆቻቸውን ይዘው ነው የሚመጡ። እንግዲህ 6 እና 7 ዓመት ልጅ 5 ኪሎ ሜትር ሲሮጥ እንዲሮጥ አንጠብቅም፣ ግን ወክ ነው የሚያደርጉት እና በዓሉም በድምቀት ለማክበር እንዲያስችለን እንደውም የምናሳስበው ምንድነው ይሄ ወክ ነው እንደውም ከሩጫው። ነገር ግን ወደ 20 የሚሆኑ ኢትዮጵያን ወክለው በተለያዩ የኦሎምፒክ መድረክ እና በዓለም ሻምፒዮና ላይ የተሳተፉ አትሌቶች ትላልቅ ስሞች ናቸው፣ የሀገር ባለውለታዎች ናቸው ይገኛሉ በዚህ ውድድር ላይ የሚገኙትም የተወሰኑት ቤተሰቦቻቸውን ይዘው ሊራመዱ የተወሰኑት ደግሞ በክብር እንግድነት ነው የሚገኙት። የተወሰኑትን መጥቀስ ብትፈቅጂልኝ፣ ድራርቱ ቱሉ ከኢትዮጵያ ትመጣለች፣ ሚሊዮን ወልድ ያለ፣ አሰፋ መዝገቡ አለ፣ ብርሃኔ አደሬ፣ ኃይሉ መኮንን፣ ተስፋይ ቶላ የምናውቃቸው ትላልቅ ስሞች ናቸው ኢትዮጵያን ወክለው። እና ከዛ በተረፈ ደግሞ ሌሎችም ሌሎች ይገኛሉ በውድድሩ ላይ እንደ በክብር እንግድነት እንዳልኩት።
ከሩጫው በተጨማሪ ያላችሁ ፕሮግራም አለ ወይስ ሰዎች መጥተው ሮጠው የራሳቸውን ፕሮግራም አድርገው ወደ ቤታቸው ነው ወይም ሄዱት? መርሃ ግብሩ ምንድን ነው? የዕለቱ
መርሃ ግብሩ ምንድን ነው የሚሆነው? ጠዋት ሰዎች ይመጣሉ፣ ክብር እንግዶቻችን አሉ። ከክብር እንግዶቻችን ጋር እናስተዋውቃቸዋለን። በሙዚቃው ዙሪያ ያሉ በሀገራችን ታዋቂ ሰዎች ይገኛሉ። በአትሌቲክስ ዙሪያ ዝግጅቱን ለማድመቅ ዝግጅቱ ከተጀመረ በኋላ ሰዎች የጨረሱ ሰዎች እንደ ስጦታ የሚሆን ነገር እናቀርብላቸዋለን። ሪስት ባንድ የሚባል አዘጋጅተናል። ከዛ በተረፈ ውሃም መጠነኛ ስናክም ይቀርብላቸዋል። እሱን ከተቀበሉ በኋላ ባህላዊ ትዕይንቶች አሉ። የተለያዩ አፍሪካ ሀገሮች የራሳቸውን ቁሳቁስና ባህል የሚያስተዋውቁበት መድረክ አለ። የኛም ሀገር የተወሰኑ ሬስቶራንቶች እዛ ላይ ምግባችንን ለሰው የሚያቀርቡበት የሚያስተዋውቁበት መድረክ ነው። ምክንያቱም ኢትዮጵያውያን ብቻ አይደሉም በዚህ ውድድር የሚሳተፉት፣ ሌላም ሀገሮች ሰዎች ስለሚሳተፉ። ከዛ በተረፈ ደግሞ የኢትዮጵያን ዳንስ የሚያሳዩም የተለያዩ ብሔረሰብ የሚያሳዩ ዳንስ እንቅስቃሴዎች ይኖራሉ።
እስቲ ከዛ ፕሮግራም ደግሞ ቀደም ብሎ ሌሎች ፕሮግራሞች አሏችሁ፣ ሽልማት የምትሰጡበት እውቅናን የምትሰጡበት የመረጣችኋቸው ሰዎች አሉና ስለሱ ንገረን። ምንድን ነው እሱ?
በዚሁ አጋጣሚ ተጠቅመን ከሩጫው አንድ ቀን በፊት በየአመቱ በአፍሪካ ውስጥ ተጽዕኖ ያሳደሩ ሰዎችን እውቅና የምንሰጥበት ፕሮግራም አለ እና በዚህ አመትም 3 ሰዎች እውቅና ወይም ሽልማት ከአፍሪካ ህብረት ጋር ሆነን የምንሰጥበት ፕሮግራም አለ። ውድድሩ በ21 እሁድ ሆኖ ቅዳሜ ማታ በአፍሪካ ህብረት የዋሽንግተን ዲሲ ሚሽኑ ጽህፈት ቤት ላይ አርቲስት ቴድሮስ ካሳሁን፣ ድራርቱ ቱሉ፣ ሚስተር ማርክ ኢትዮጵያ ውስጥ ብዙ ህጻናቶችን እየረዱ የኤሌመንታሪ ስኩል ላይ ያሉ በስቲም ዙሪያ እየረዱ ያሉ ሰው አሉ። 3 ሽልማት ያገኛሉ እና በዚህ ሽልማት ላይ የተለያዩ አፍሪካ ሀገር አምባሳደሮች ደግሞ ታዋቂ አትሌቶቻችን እና ዘፋኞችም የሚገኛሉ። ጥሪ የተደረገላቸው የተወሰኑ ሰዎች ተገኝተው ሽልማቱን እናደርግላቸዋል። ይህን የምናደርገውም ቴድሮስ ካሳሁንም አትሌት ድራርቱ ቱሉም በብዙ ሰዎች ላይ በተለያየ መንገድ ያሳረፉት ተጽዕኖ አለ፣ መልካም የሆነ ተጽዕኖ እና ለዛ ላበረከቱት ተጽዕኖ ምስጋና የምንሰጥበትና እውቅና የምናበረከትበት ሽልማትም የምንሰጥበት በቀጣይነትም የሚሰሩትን ስራ እንዲቀጥሉ የሚያስችል የሚያበረታታ ነገር ነው የምናደርገው እና እሱ ቅዳሜ ማታ በጁላይ 20 ላይ ነው የሚካሄደው።
ጥሩ ፕሮግራም እንደሚሆንላችሁ ተስፋ እናደርጋለን። ግን እንደው ከመጡ አይቀር ስፖርት ማኔጅመንት ነው ማስተምረው ብለዋል። ስፖርት የማህበረሰብን ተግባብቶ የመኖር የማህበረሰብን በአንድ ላይ የማስተሳሰር ዋጋው ትልቅ ይመስለኛል። እንዲህ ያለ የስፖርት ማህበረሰቡን የሚያስተሳስር ጉዳይ ደግሞ ፖለቲካ ሲጨመርበት ትንሽ መንገዱን ለቀቅ የማድረግ እንደውም የጸብ ምክንያትም የመሆን አጋጣሚ ያለውና እንደው ከዚህ ጋር የተያያዘ ጠቃሚ የሚሆን ሀሳብ አለዎት ወይ? ስፖርትን ለማህበረሰብ መግባቢያ አገልግሎት መጠቀሚያ የሚያውል
እንግዲህ መልካም። ለዛ ጥያቄ ልጅ ሆነንም የምንማረው ነበረ፣ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን እዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባልን እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው። ማህበራዊ ፋይዳው፣ ኢኮኖሚያዊ ፋይዳው፣ ፖለቲካዊ ፋይዳ። በዚህ አንጻር በእኔ በኩል የማየው ስፖርት ለሀገራችን ሕዝብ አንድ ላይ በማምጣት መግባባት የሚችሉበት መድረክ በመፍጠር ከፍ ያለ አስተዋጽኦ ይኖረዋል። ነገር ግን በአግባቡ ከተስተዳደረ ነው። አሁን እግር ኳስ ውስጥ ኢትዮጵያ ውስጥም በተመልካቾች መካከል ያለ ክፍተት አለ። እሱንም ማስታረቅ የምንችልበት ነገር አይ ቲንክ አገራችን በዚሁ በስፖርት ማኔጅመንት በአስተዳደሩ ስፖርቱን አውጥተን ራሱ ስፖርት የተለየ ስኪል አለው ለማስተዳደር የሆነ ባህሪ አለው። አንድ ንግድን ማስተዳደር የሚችልበት ጉልበትና ውቀት ወደ ስፖርቱ አምጥቶ ለማስተዳደር ይቻላል። ግን ስኬታማነቱ በስፖርት ዙሪያ ለማስተዳደር ለሰጠነ ሰውን ያህል ላይሆን ይችላል። እና በስፖርቱ አስተዳደር ዙሪያ የሰለጠነ ሰው ብናፈራ አንዱም እሱ ነው። ድራፍት ሁሉ ወደዚህ በመስመጣበት ጊዜ ከኛ ዩኒቨርሲቲ ጋር ወይም ደግሞ ከሌሎች ዩኒቨርሲቲ ጋር ሆና አገር ቤት አትሊስት በአትሌቲክስ ዘርፍ ማሰልጠን የምንችላቸውን ሰዎች የምንመክርበት አጋጣሚ ይሆናል ብዬ ነው ተስፋ ማደርገው።
እሺ፣ በጣም አመሰግናለሁኝ ዶክተር ጋሻው አብዛ የታላቅ ሩጫ በዲሲ የሩጫው ዳይሬክተር እና አስተባባሪ እዚህ አሜሪካ ድምጽ ስቱዲዮ ተገኝተው በአድማጮቻችን ስም ለሰጡን ማብራሪያ እናመሰግናለን። መልካም እድል።
አመሰግናለሁ።
ጽዮንና እንግዳዋን እናመሰግናለን። የቅዳሜ ምሽት የሐምሌ 6 ምሽት ፕሮግራማችን ተጋምሷል። አብራችሁን ቆዩ። በህወሓትና አዴፓ የተሰጡት ድርጅታዊ መግለጫዎች በኢህአዴግ አባል ድርጅቶች ውስጥ ሰፊ የዓላማ ልዩነት መኖሩን ያሳየ ነው ሲሉ በወሎ ዩኒቨርሲቲ የሚሰሩ ምሁራን ገልጸዋል። ሁለቱ ድርጅቶች እስከ መካረር የሚያደርስ እሰጥ አገባ ውስጥ ሲገቡ ሌሎቹ የግንባሩ ድርጅቶችና አጋር አካላት በዝምታ ማለፍ እንዳልነበረባቸው ምሁራኑ ይጠቁማሉ። መስፍን አራጌ አነጋግሯቸዋል።
የህወሓት ማዕከላዊ ኮሚቴ በጠራው አስቸኳይ ስብሰባ ሐምሌ 3 2011 ዓ.ም የአቋም መግለጫ ማውጣቱ ይታወሳል። በትግራይ ቴሌቪዥን በተላለፈው መግለጫ አገሪቱን እየበታተነ ያለው የትምክህት ኃይል መሆኑን አመልክተው ለዚህ ደግሞ ዋናው ተጠያቂ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ሲል ይወቅሳል። መግለጫውም በተጨማሪም ህወሓት ከእንደዚህ አይነት ኃይል ጋር ለመስራት እንደሚቸገር ያብራራል። የህወሓት መግለጫ በተሰጠ በማግስቱ አስቸኳይ ስብሰባ ጠርቶ መግለጫ ያወጣው የአማራ ዲሞክራሲያዊ ፓርቲ በበኩሉ የትህነግ ህወሓት መግለጫ ነባርና አሳፋሪ የሴራ ፖለቲካውን ያጋለጠ ነው ብሎታል። እንደ መግለጫው አገሪቱ አሁን ለደረሰችባት የፖለቲካ ብልሽት ዋናው ተጠያቂ ትህነግ ህወሓት ነው። በሁለቱ የኢህአዴግ ግንባር አባል የፖለቲካ ድርጅቶች የተፈጠረውን ፍጥጫና መግለጫ አስመልክቶ በወሎ ዩኒቨርሲቲ የሚያስተምሩ ሁለት ምሁራንን አናግሬያለሁ። በወሎ ዩኒቨርሲቲ የልጅ ኢያሱ የሰላም የልማትና ዲሞክራሲ ተቋም አስተባባሪ አቶ ሙልጌታ ተስፋዬ በህወሓት በኩል የተሰጠውን መግለጫ እንዲህ መዝነውታል።
የባህር ዳሩ ግድያ ገለልተኛ በሆነ ሀገራዊ አጣሪ ቡድን ይጣራ ይላል። ምን ማለት ነው? ገለልተኛ የሆነ ሀገራዊ አጣሪ ቡድን ከክልሉ ህዝብ የበለጠ የክልሉ ህዝብን የሚወክል ከክልሉ መንግስት የበለጠ ገለልተኛ ቡድንና የአማራን ህዝብ ጥቅም የሚያገናዝብ ቡድን አለ? ገለልተኛ የሚለው ምን ለማለት ነው? ማን ያጣራው ለማለት ነው? ወደ ቀደመው ድርጅታዊ ባህል ልንመለስ ይገባል ይላል። ምንድነው የቀደመው ድርጅታዊ ባህል? ራሳቸው የግንባሩ ሊቀመንበር እኮ እኛ አሸባሪ ነበርን ብሎ አስተርት ያደረገበት የድርጅት ባህል ከሆነ የሚባለው ዲሞክራሲ ማዕከላዊነት which is ከዲሞክራሲ ጋር የማይገናኝ ባህል ነው የነበረው። አንዳንዶቹ ደግሞ አስመሳይ ብልጣብልጥ ጥያቄዎች ናቸው። ውጥንቅጡ የወጣ የክልል አከላለል ስርዓት እንዳልተከለለ ሁሉ እና ያንንም በኮንሶ በራያ በወልቃይት በአፋር በተለያዩ ቦታዎች የራስ አስተዳደር ጥያቄ ሲጠየቅ ራሱ ህወሓት መራሹ ኃይል ሲጨቁን እንዳልነበረ ሁሉ የህዝቦች ጥያቄ በኃይል ሊገደብ አይገባም የሚል በርደን ለሌላ ቡድን ላይ በሚጭን መልኩ የሚያመላክት እንትን ነው። በማይመጥን ሁኔታ የክልሉን መንግስትና ህዝብ በሚያዋርድ አገላለጽ ቆስቋሽ የሆነ ተንኳሽ የሆነ መግለጫ ነው የወጣው። በአማራ ህዝብ ላይ የተዘሩ የጥላቻ ሳቢዎች አሉ። እነዛን በመቆስቆስ እንደገና ውሃ በማጠጣትና በማብቀል የአማራ ክልልን ፖለቲካ ለማጥቃት ተታሰበ ነው የሚመስለኝ።
አቶ ሙልጌታ አዴፓ በሰጠው መግለጫም ላይ ትችት አላቸው።
በመጀመሪያ ደረጃ እንደ ድርጅት ህወሓት የሰራቸው ወንጀሎች የወንጀል ፈጻሚነት አካል አራቱ የግንባሩ ድርጅቶች አባላት አሉበት። እዛ ላይ ምንም ያለው ነገር የለም። እነቱን ለመናገር የታሰሩ ሰዎች እንዳሉ እናውቃለን። በዛ መጠን ግን አዴፓም ራሱ እስከዚህ ድረስ ሪፎርም ሰርቷል የሚል እምነት የለኝም። አገር ድርጅቶችና ብሔር ብሔረሰቦችን አሁንም የአማራ ህዝብና የአማራ ህዝብ ድርጅቶች አቋምን ግልጽ ያደረገ ቢሆንም አዴፓ ማለትም በፌዴራሊዝሙ እንደማይደራደር የተሻለና ሁሉንም በኩል የሚያይን ፌዴራሊዝም እንዲዋ መዋቅር እንደሚሰራ መግለጫው ያብራራል። በተቃራኒው ግን ራሱ የሐደግ ግንባሩ አባላት ኦዴፓና ይሄድን ከጎኑ እንዲሰለፉ በማድረግ በኩል ግን መግለጫውም ድክመት አይቸበታል። የቀረበውን ጥሪ ጠንካራ ነው የሚልነት የለኝ።
ሁለቱ የግንባሩ አባል የፖለቲካ ድርጅቶች አላስፈላጊ ውጥረት ውስጥ ሲገቡ የሐደግና ሌሎች የግንባሩ ድርጅቶች በዝምታ ማለፍ እንደሌለባቸው ይናገራሉ።
በመጀመሪያ ደረጃ የሐደግ ግንባር ነኝ ካለ እዚህ እስኪደርስ ድረስ መፍቀድ አልነበረበት። መጀመሪያ በእንቁላሉ በቀጣሽኛል። ቋሚ የሆነ ሰላም፣ ቋሚ የሆነ መረጋጋት የሚመጣው እውነተኛውን የግንባሩን አቋም በመያዝ ነበር። ምናልባትም ደሄደን በራሱ የውስጥ ችግር ተወጥሯል ልንል እንችላለን። ኦዴፓ ግን ይሄንን የግንባሩን በዚህ መጠን መካሰስ የዳር ተመልካች መሆን የለበትም። በዛ ልክ ዝምታው አሁንም ኢህአዴግ ከበሽታው እንዳልዳ ነው የሚያሳየው።
በዩኒቨርሲቲው የሰላምና ልማት ትምህርት ክፍል መምህሩ ሰብስብ ሐዲስ ከመግለጫው ጋር ተያይዞ የሚሉት አላቸው።
ሁለቱንም ሰሞኑን መግለጫ ስናየው የሁለቱ እህት ድርጅቶች የያዙት አቋም በመካከላቸው ያለው ልዩነት እለት በእለት እየሰፋ መሄዱን ትታዘባለህ። ይሄንን ጠቅልላ አድርጌ ተሳስበው አሁን ያለው በሁለቱ ድርጅቶች መካከለ ያለው ግንኙነት የኢህአዴጋዊ ተቃርኖ ምልክት ነው ብዬ ነው የማስበው። ኢህአዴጋዊ ተቃርኖ ስል በአጋር እና በኢህአዴግ ፓርቲዎች መካከል ያለ የዓላማ ልዩነት መኖሩን ያሳያል። ይሄ ዓላማ ልዩነት ምንድነው? በተለይ በቅርብ አመታት በሀገራችን የተፈጠረው የለውጥ ተስፋ ለውጥ ጨርሶ አልመጣም፣ ግን ያ የለውጥ ተስፋ በርካታ በኢህአዴግ ውስጥ ያሉ ድርጅቶች የራሳቸውን አቋም እንዲይዙ አስችሏል። ሶ አሁን ያለው ኢህአዴጋዊ ተቃርኖ በእነዚህ አራት ድርጅቶችና በአጋር ፓርቲዎች መካከል የዓላማ ልዩነት ፈጥሯል። ዲሞክራሲ ወይስ አምባገነናዊነት? ዲሞክራሲ ወይስ ዜጎችን የመጨፍለቅ ዜጎችን የማፈን የሚለው የዓላማ ልዩነት ኢህአዴጋዊ ተቃርኖ በመካከላቸው እንዲከሰት ምክንያት ሆኗል ብዬ አስባለሁ። የባለፈውን የህወሓትን መግለጫ አይቼዋለሁ። 8 ጊዜ ትምክህተኛ የሚል ቃል አለ። ይህ ቃል በአሳለፍናቸው አመታት ኢህአዴግም ህወሓትም ይህን መግለጫ ሲያወጣ በሰነድም ተደግፎ እንደምናገኘው አማራን ነው ሪፈር የሚያደርገው። አሁን ባለንበት በዚህ ለውጥ ወቅት አሁንም ቢሆን ኢህአዴግ ሙሉ በሙሉ ህዝብን እንደ ህዝብ እውቅና ያልሰጠ መሆኑን ታያለህ።
ከአዴፓም በኩል መግለጫው ሊያካትት ይገባው ነበር የሚሉትን እንዲህ ይጠቁማሉ።
ምናልባት ትናንትናው የተሰጠው መግለጫ ላይ መስተካከል ነበረበት ብዬ የማስበው በተለይ ወቅታዊው የክልላችን ሁኔታ ያለመረጋጋት፣ አንዳንድ ትላልቅ ባለስልጣናቶች ላይ የተደረጉ አሰቃቂ እርምጃዎች በተመለከተ ክልሉን የሚመራ ድርጅት እንደመሆኑ ይሄ ክፍተት የተፈጠረው በምን ምክንያት እንደሆነ አውቆ ገምግሞ አሳማኝና ትክክለኛ የሆነ መግለጫ ለህዝቡ ማቅረብ ላይ ክፍተት በመኖሩ የተነሳ ምናልባትም ህወሓት ይህንን ክፍተት የህዝቡን ቅሬታ ህወሓት ራሷ በፈጠረቻቸው ማህበራዊ ሚዲያ ላይ፣ ሚኒስትሪ ሚዲያ ላይ፣ በአጠቃላይ ህዝቡ አዲፓን እንዲጠራጠረው ሁሉ እስከማስቻል ድረስ የደረሰ ሁኔታ ነው።
የህዝብ ጥያቄ በተዛባ መንገድ የመተርጎም ባህል ይቆም፣ ፖለቲከኞች የህዝቡን ስሜት ይረዱ በሚለው የአቶ ሙልጌታ መልእክት ዘገባዬን አጠናቅቃለሁ።
የሁሉም ህዝቦች እውነተኛ ጥያቄዎች አሉ። ህዝቡ ምንም ኢፍትሃዊ ጥያቄ ሲጠይቅ አላየንም። ፖለቲከኞች ናቸው አጣመው አንሻፈው የራሳቸውን ሰልፍ ከልት ግላዊ ስልጣን ለማካበት ሲባል ጥያቄዎችን እያጎሉ እያንኳሰሱ ያልሆነ ፎርም እየሰጡት ያለውና አሁንም ኢትዮጵያ ዲሞክራሲያዊ ሆና ለሁላችንም የምትበቃ አገር ናት። ማንንም ህዝብ የማይጎዳ መልኩ ድርጅቶች ወደ ህዝባቸው መመለስ አለባቸው ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ማጠቃለያ ዜና በዚህ መጠቃ ነው።
Wait, 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 wait
የማጠቃለያ ዜና እናሰማልና አድማጮች የአማራ ብሔራዊ ንቅናቄ አብን ሰኔ 15 ቀን በአማራ ክልል ከተከሰተው ግድያ ጋር በተያያዘ የህዝብ ግንኙነቱ መታሰሩን ሊቀመንበሩ ዶክተር ደሳለኝ ጫኔ ለአሜሪካ ድምጽ ገልጸዋል። ሊቀመንበሩን ለገለጡት ከክልሉ በጋር በተያያዘ በተነሳው ግጭት አባሮቻችንና ደጋፊዎቻችን ከውጪ ከክልሉ ውጪ ያሉ ማለት ነው እንደታሰሩ ይናገራሉ። የንቅናቄውን የህዝብ ግንኙነት አራፊ አቶ ክርስቲያን ታደለን ጨምሮ እስካሁን 500 ያህል አባሮቻችንና ደጋፊዎቻችን ታስረውብናል ብለዋል ሊቀመንበሩ። ከሊቀመንበሩ ጋር የተወያየችው ዘጋቢያችን አስቴር ምስጋናው እንደገለጸችልን አቶ ክርስቲያን የታሰረው ሰዎችን ለመጠየቅ አዲስ አበባ 3ኛ ፖሊስ ጣቢያ በሄደበት ጊዜ ለጥያቄ ተፈልጋለህ ተብሎ ነው። ሊቀመንበሩ ዶክተር ደሳለኝ እንደገለጹት ከክልላቸው ከክርስቲያን በቀር ማለት ነው አንድም አባል አልታሰረም። ዶክተር ደሳለኝ ከአስቴር ጋር ያደረጉትን አጠር ያለ ውይይት ሰሞኑን እናቀርባለን። የመንግስትና የፓርቲ አካሄድ ከመፈቀደው ውጪ ከስልጣን እንደነሳ እየተደረገው ነው ሲሉ የድሬዳዋ አስተዳደር ምክትል ከንቲባ አቶ ማህዲ ግሬ ቅሬታ አቀረቡ። የድርጊቱ አቀናባሪዎች በጎሳ የተዋደኑ አመራሮች ናቸው ሲሉም ይከሳሉ። የአስተዳደሩ የመንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ በበኩላቸው ኢሃደግና ሶዴፓ ከንቲባው በተገኙበት ግምገማ አካሄደው ውሳኔ እንዲያስተላልፉ እንጂ ይነሱ አላልንም፣ አሁንም ከንቲባችን ናቸው ብለዋል። በሕገ ወጥ የሰዎች መናገድ ተጠርጥሮ የነበረው ኤርትራዊ መድኃኔ ተስፋ ማርያም በርሀ የተጠረጠረው በስህተት መሆኑን አንድ የጣሊያ ፍርድ ቤት አስታወቀ። ሆኖም ግን ከአገር እንዲወጣ መደረጉ የማይቀር ነው ተብሏል። መድኃኔ እንደታሰረ ሰሞን ቤተሰቡና ጠበቆቹ የተጠረጠረው የመድኃኔ የመጀመሪያ ስም ተመሳሳይ የመጀመሪያ ስም ከነበረው ከለየለት ሕገ ወጥ የሰዎች ተናጋጅ ሥራ ጋር ተሰማራው በቅጽል ስሙም ጀነራል ከሚባለው መድኃኔ ይህደጎ መድር ጋር ተምታቶ ነው በማለት ሲከራከሩ ቆይተዋል። በመጨረሻም በደቡባዊቷ ሶማሊያ የወደብ ከተማ ኪሲማዮ ውስጥ በሚገኝ ሆቴል ትናንት በደረሰ ጥቃት የሞቱ ሰዎች ቁጥር 33 ደርሷል። የቆሰሉት ደግሞ 56 መሆናቸውን የጁባላንድ አስተዳደር ፕሬዝዳንት አህመድ መሐመድ አብደላ ገልጠዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ አበቃ። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራው ንጉሱ ታምሬ ነው። በደህና አደሩ።